ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
ህጻናትን ወይም ለአቅመ አዳም ያልደረሱ ልጆችን አምጥተው ሚዲያ ላይ የሚጠቀሙ አካላትም አሉ። እነዚህ ህጻናት በሚያደርጉት ድርጊት ወይም የአዋቂ ጥያቄ ተጠይቀው በሚሰጡት ምላሽ ላይ አዋቂዎችን በማዝናናት እና እዛ ላይ የሚገኝን ገንዘብ ታርጌት በማድረግ ከፍተኛ የሆነ የማህበረሰብ መዛባትን እያስከተለ ነው።
የተጠቃሚዎቻቸውን ቁጥር በእጅጉ እየጨመረ የመጣው የማህበራዊ መገናኛ አውታሮች በኢትዮጵያውያን ህይወት ውስጥ እየፈጠሩት ስላለው አሉታዊ ተጽዕኖ የሚያወሳ መሰናዶ በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ይመራለሁ። ብርሃን ኃይሉ ደግሞ የምስልና ድምፅ ቅንብሩን ትከውንናለች። አብራችን አምሹ። ወደ ቀዳሚ መሰናዶ እንሻገር። ቀዳሚው ዘገባ ወደ ትግራይ ክልል ይወስድናል። በሰሜን ኢትዮጵያው ጦርነት ወቅት ምሁራን ሰላማዊ መፍትሄን የማፈላለግ ድርሻቸው እንዳልተወጡ በገለጹ በትግራይ በአማራና በአፋር ክልሎች የሚገኙ የዩኒቨርሲቲ አመራሮች በግጭቱ የተፈጠሩ ክፍተቶችን ለመሙላትና ህብረተሰቡን መልሶ ለማገናኘት እየሰሩ እንደሆነ ከሰሞኑ ተናግረዋል። ይሄ የተነገረው የመቀለ ዩኒቨርሲቲ የሰላም ግንባታ በኢትዮጵያ በሚል መሪ ቃል ባሰናዳው ሰሞነኛ ጉባኤ ላይ ነው። ሙልጌታ ጽባ ጉባኤውን ተከታትሎታል።
ለሁለት ዓመታት ያህል በዘለቀው የሰሜን ኢትዮጵያው ጦርነት ወቅት ምሁራን የሚጠበቅባቸው የሰላም ሚና እንዳልተወጡ በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች አመራሮች ተችተዋል። የሰላም ግንባታ በኢትዮጵያና አካባቢው በሚል ርዕስ የመቀሌ ዩኒቨርሲቲ ያዘጋጀው ዓለም አቀፍ ኮንፈረንስ ባለፈው ሳምንት ቅዳሜና እሁድ በተካሄደበት ወቅት የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲዎቹ አመራሮች በግጭቱ የተፈጠሩ ክፍተቶች ለመሙላትና መልሶ ለማገናኘት እየሰሩ እንደሚገኙ ተናግረዋል። ጦርነቱ በፕሪቶሪያው የሰላም ስምምነት ከተቋጨ በኋላ ሰላም ወደሚያጸኑ የመልሶ ግንባታ ስራዎች ከገቡት የከፍተኛ ትምህርት ተቋማት አንዱ የወሎ ዩኒቨርሲቲ እንደሆነ ፕሬዚደንቱ ዶክተር መንገሻ አየነ ገልጸዋል። ዩኒቨርሲቲው ከመቀለና ከሰመራ ዩኒቨርሲቲዎች ጋር በመተባበር በተለይ በትግራይ በአማራና በአፋር ክልሎች አዋሳኝ አካባቢዎች የልማት ስራዎችን ለማከናወን እንቅስቃሴ እንደጀመረ የጠቀሙት ዶክተር መንገሻ ሂደቱ ለሰላም ግንባታው ድርሻ አለው ይላሉም።
ወሎ ዩኒቨርሲቲም ሆነ ጋራ እንደ መቀለና ሰመራም የተነጋገር ነው። ሰላም ስለሰበክን ስለተነጋገርን ዘላቂነቱን አረጋግጠናል ማለት አይቻልም። እነዚህ ሶስቱም አካባቢዎች ደግሞ በጦርነት በከፋ ሁኔታ የተጎዱ ስለሆነ መልሶ ግንባታ ያስፈልጋቸዋል። ሰብአዊ ግብዓትና ግንባታ ያስፈልጋቸዋል። ስለዚህ ከሰላም እሴት ግንባታው ጎን ለጎን የዴቨሎፕመንት ስራ አብሮ ያስፈልጋል። የዴቨሎፕመንት ስራ ስንሰራ በትስስር መስራት አለበት። ለምሳሌ በአጎራባች አካባቢዎች ላይ በኢኮኖሚ እንዲተሳሰሩ፣ በባህል እንዲተሳሰሩ ከዚህ ቀደም በኑሮ ታሪካቸውም በሃይማኖትም በገበያም በእምነትም በባህልም የተሳሰሩ ናቸውና ያንን ትስስር ያንን ውህድ ማንነት ድጋሜ እንዲያቆጠቁጥና እንዲያድግ እንዲፋፋ የማድረግ ስራ የምሁራን ሚና ነው ብዬ ነው የማምነው። የተፈጠረውን ክፍተት በመሙላት ወደ ሰላም የምንመጣበት እድል በጣም ሰፊ ነው። ጀምረነዋል። ምናልባትም በአጭር ጊዜ መልካም ምልክት እናያለን ብዬ አስባለሁ።
በጦርነት ወቅት ልዩነት የሚያሰፉ ትርክቶችን ሲናገሩ የታዘቧቸው አንዳንድ የዩኒቨርሲቲ ምሁራን እንዳሉ የጠቀሱት ዶክተር መንገሻም ከዚያ ይልቅ ለሰላም ግንባታ የሚሰሩ ምሁራንን ማበረታታት የዩኒቨርሲቲዎቹ ድርሻ ሊሆን እንደሚገባ አስገንዝበዋል።
ግጭት ተኮር እንቅስቃሴ የሚያደርገውን ሳይንሳዊ በሆነ ዘዴ መግታት፣ ለሰላም ደግሞ ንቁ ተሳታፊ ይሆናል ብለን የምንጠብቀውን ደግሞ በማበረታት መድረክ በመፍጠር ፕሮጀክት እየጻፈ ከምሁራን ባለፈ ማህበረሰቡንም ሊያካትት የሚችል የዘላቂ ሰላም ግንባታ ላይ እንዲሳተፍ በማድረግ አሁን ይሄ በዘወትር ምሁራኖች የሚታሙበትን ልሂቃኑ የሚታማበትን ግጭት ቆስቋሽነት መቀነስ ብሎም ማቆም የሚቻልበት ስራ ይኖራል። ለዚህ በጣም ምቹ የሚሆኑት ደግሞ ከፍተኛ ተቋማቶች ናቸው ብዬ አምናለሁ።
በመቀሌ ዩኒቨርሲቲ የህግና ስነ መንግስት ኮሌጅ አስተማሪ የሆኑት አቶ አጽብሃ ተክለም በጦርነቱ ወቅት የሰላም አማራጮችን ማመላከትና ችግር ፈቺ ጥናቶች ማካሄድ የሚጠበቅባቸው አንዳንድ ዩኒቨርሲቲዎች ጦርነት ሲሰብኩና ሲደግፉ ታይተዋል ብለዋል።
የሰላም ባህል በማስፈን ምርምርና የምርምር ውጤቶችን ወደ ማህበረሰብ የማድረስ ስራ መስራት ነበረባቸው። ሰላምና የሰላም ባህልን ከዩኒቨርሲቲው ማህበረሰብ ጀምሮ ወደ ውጭ ያለው ማህበረሰብ ከዩኒቨርሲቲ ውጭ ያለው ማህበረሰብ ማስፋፋት ማጠናከር ነበረባቸው። በጦርነቱ ጊዜ ግን ከዩኒቨርሲቲ ማህበረሰብ፣ ከዩኒቨርሲቲ መምህራን፣ ከዩኒቨርሲቲ ተቋማት መውጣት የማይገባቸው ሰላምን የማደፍረስ ጦርነት ፕሮፓጋንዳን የማስፋፋት ስራ ሲሰሩ ነበር። በግልጽ በጀታቸውን ቆርጠው ከመከላከያ ጎን በሚዲያዎች እየወጡ ለጦርነቱ ፕሮፓጋንዳ ድጋፍ ሲሰጡ ሽፋን ሲሰጡ እንደነበር ተዝመናል። በትግራይ በኩል ያሉ ዩኒቨርሲቲዎችን የነሱን ነጸብራቅ ናቸው። በዛ ሲደረግ ነበር፣ በዚህም ሲደረግ ነበር። ሁሉም የኢትዮጵያ ዩኒቨርሲቲዎችን ሰላም የመገንባት የሰላም እሴቶችን ወደ ማህበረሰቡ የማድረግ የሰላም ባህልን ከራሳቸው ጀምሮ እስከ ማህበረሰቡ ማስፋፋት ሚና መጫወት ነበረባቸው። በጦርነቱ የነበራቸው ሚና አሁን አካክሶ በሰላም ግንባታ ላይ መስራት ይኖርባቸዋል ብዬ አስባለሁ።
በቀጣይ በምርምር በተደገፉ የሰላም አማራጮች ላይ በስፋት ሊሰሩ እንደሚገባ አመልክተዋል። የአዲስ አበባ ዩኒቨርሲቲ የፌዴራሊዝም መምህር ፕሮፌሰር አሰፋ ፍስሐ ደግሞ የዘላቂ ሰላም ግንባታ ውጤታማነት ፍትሐዊ የኢኮኖሚና የፖለቲካ ስርዓት በመገንባት እንደሚወሰን አስረድተዋል።
ብዛዕባ ሰላም ዝሓስብ ስርዓት ፍትሓዊ ዝኾነ ፖለቲካና ኢኮኖሚ ስርዓት
ስለ ዘላቂ ሰላም የሚያስብ ስርዓት ከሁሉም በላይ የኢኮኖሚና የፖለቲካ ስርዓቱን ፍትሓዊ ማድረግ ይኖርበታል። ፖለቲካዊና ኢኮኖሚያዊ ስርዓቱ ሁሉን አቀፍና ፍትሓዊ ከሆነ ጸረ ሰላም ሊሆን አይችልም። ኢትዮጵያ ብዝሃ ማንነት ያላት ሀገር እንደመሆኗ ህብረተሰቡ በአካባቢው ራሱን እንዲያስተዳድር በማብቃትና በፌዴራል መንግስቱም እያንዳንዱ ተገቢና በቂ ውክልና አግኝቶ ሲሳተፍ ዘላቂ ሰላምን ለመገንባት ይቻላል።
መንግስትን ጨምሮ በሰላም ግንባታ ላይ የሚሰሩ አካላት ግጭቶችን ለመፍታትና ዘላቂ ሰላምን ለማምጣት ህብረተሰቡን ማሳተፍ እንደሚጠበቅባቸው የሚናገሩት ደግሞ የእንደርታ ወረዳን ከአፋር ክልል በሚያዋስኑ አጎራባች አካባቢዎች በአገር ሽማግሌነት እየሰሩ ያሉት ወይዘሮ ሀዳሽ ገብረዝጊ ናቸው። በአካባቢያቸው በግጦሽና በከብቶች ስርቆት ግጭቶች እንዳይነሱ የማድረግ የቆየ ባህላዊ አሰራር እንዳላቸው ወይዘሮ ሀዳሽ ያስረዳሉ።
ክልተና ናይ ዋዕላይ ናይ ናይ ንእክብ ሃመይ ይኹን
ችግሮች ሲፈጠሩ ከሁለቱም የህብረተሰብ ክፍሎች የተውጣጡ ሽማግሌዎች እንሰበስባለን። የግጦሽ ስፍራውን እንዴት እናስተዳድረው ብለን እንወያያለን። ለግጦሽ የሚፈቀድና የማይፈቀድ ቦታ ብለን በግልጽ ተወያይተን እንከልላለን። ከወሰንን በኋላ ከሁለቱም ወገን ቃሉን የምጥስ የለም። የጠፋ እንስሳትም ሲኖር እየተነጋገርን መፍትሄ እንሰጣለን።
በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች ኃላፊዎችና ሌሎችም እንግዶች በተገኙበት በመቀለ ዩኒቨርሲቲው ኮንፈረንስ ላይ የተናገሩት የሰላም ሚኒስትር ዴታው ዶክተር ከረዲን ተዘራ ውይይቱ በቀጠናው የሰላም ግንባታ ለማጠናከር አስተዋጽኦ እንደሚኖረው ጠቁመዋል።
ይህንን ሰፊ የሰላም ግንባታ በተገቢ መልኩ ከማከናወን አኳያ የሀገራችን ከፍተኛ ትምህርት ተቋማት እንደ ፌዴራል ተቋማነታቸው እንደ ዓለም አቀፍ የሀሳብ መዘዋወሪያ መነጋገሪያ ተቋምነታቸው በዚህ መልኩ የሚያደርጉትን እንቅስቃሴ በልዩ ሁኔታ እንደግፋለን። እያደረጉ ያሉትንም እንቅስቃሴ መቀለ ዩኒቨርሲቲን ጀምሮ በጣም የሚደነቅ አድርገን ነው መስሪያ ቤታችን የሚያየው።
የሰሜን ኢትዮጵያው ጦርነት ግጭትን በዘላቂነት በሚያቆም ሰላማዊ ድርድር መቆሙ ታሪክ የሚዘክረው ሁነት ነው ያሉት ሚኒስትር ዴታው ስምምነቱም በተግባር እየተተረጎመ እንዲጸና ተመሳሳይ ውይይቶች ተጠናክረው ሊቀጥሉ እንደሚገባ አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በዓለም ላይ የተጠቃሚዎቻቸው ቁጥር እየጨመረ የመጣው የማህበራዊ ትስስር ገጾች ተጽዕኖ ከጊዜ ወደ ጊዜ እያየለ ስለመምጣቱ ይነገራል። ከ20 ሚሊዮን በላይ የኢንተርኔት ተጠቃሚዎች እንደሚኖሩባት በምትገመተው ኢትዮጵያ ማህበራዊ ብዙሃን መገናኛው ከጥቅሙ ይልቅ ጉዳቱ አመዝነዋል ሲሉ የሚከራከሩ አሉ። አስማማው አየነው በዚህ ጉዳይ ላይ ቀጣዩን ዘገባ አሰናድቷል።
ኑሮውን በቨርጂኒያ አሜሪካ ያደረገው የኢንፎርሜሽን ቴክኖሎጂ ባለሙያው ከባዱ ሙልቀን የዘወትር ተጠቃሚ ባይሆንም እንደ ቲክቶክና ዩቲዩብ ያሉ የማህበራዊ ትስስር ገጾች ላይ የሚለቀቁ ይዘቶችን እንደሚመለከት ይገልጻል። ከባዱ እንደታዘበው የቴክኖሎጂ መምጣት ጥቅሞች ቢኖሩትም እንደ ኢትዮጵያ ባሉ ሀገራት ግን ጉዳቱ አመዝኗል።
ያልተረጋገጠ ወሬ በሐሰት የተዘጋጀ ወሬ በማስተላለፍ ለአንዳንዱ ጨዋታና ቀልል ሊመስለው ይችላል፣ ግን አልፎ ተርፎ ሰዎች ህይወትን ሊያጠፋ ሰላም ሊነሳ የሚችል ጉዳትም ነገር ደግሞ አለው። በተለይ እንደ ኢትዮጵያ አይነት ለቴክኖሎጂ የሚሆኖችም አይነት እውቀቶች ትንሽ ወደኋላ የቀሩ አገሮች ላይ ጉዳቱ እየበለጠ ብዙ ነገር ሲያስከትል እናያለን እና በእኛም ሀገር ማየው ይሄንን ነው። ብዙ ጊዜ ደግሞ የሶሻል ሚዲያ በተለይ ዩቲዩብ እና ቲክቶክ የገቢ ምንጭ መሆኖ ስለሚያገለግል ሰዎች እንደ ለገንዘብ ማግኛ ሲሉ ትንሽ ኃላፊነት የጎደለው አይነት መልክቶች እና ሁኔታዎችን ማስተላለፍ በብዛት ይታይበታል።
ሊቀ ትጉሃን ቀሲስ ታጋይ ታደለ የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። ከዚህ በፊት በራሳቸው የገጠማቸውን ጉዳይ ዋቢ ያደረጉት ጠቅላይ ጸሐፊው ማህበራዊ ብዙሃን መገናኛውን ይኮንናሉ።
በተለይ ቲክቶክ እና ዩቲዩብ ላይ ብዙ ነውሮች አሉ። በነገራችን ላይ በግልጽ ለመነጋገር ካልተሳደቡ ማንም ከፍቶ አይላቸው። የሚሳደቡት ኢንተርቪው አድርገውት ወይም አናግረውት የሆነ ቪዲዮ የሚቀዱት አኳንም ቢያጡ ቪዲዮ ፈልገው ቆራርጠው ለሚፈልጉት አሰምሽን ይጠቀሟታል። ከዛ በኋላ እገሌ እኮ ዝምታውን ሰበረ ይሉሃል። እኔም የገጠመኝ ነገር አለ። ገብርኤል አስተምሬ እውነታውን ስለ እውነት ስለ አካባቢ ስላሉ ነገር ዝምታቸውን ቀሲስ ዝምታቸውን ሰበሩ ይላል። ምን ዝም እንዳልኩት አላውቅም፣ ምን እንደሰበርኩም አላወቁም። ገና ደግሞ ሳቢ ገርመኝ እና እንዲህ ብቻ እንደዚያ ሰው ልኮልኝ አይቼው ነው። ዞሮ ዞሮ ያልሰረቀውን ሌባ ነው በማለት ነውር ፈልገው የሆነ ለማስጠላት የሚሰሩ ስራ። ይሄ ደግሞ ከአስተምሮ ከሃይማኖት አስተምሮ ያፈነገጠ ብቻ ሳይሆን ነገም በፈጣሪ የሚያስጠይቅ እንዲያደርገው ሰርተው የሚያሸማቅቁ ገንዘብ የሚደራደሩ አንዱን ከማይመለከተው ጋር ቪዲዮ እያገናኙ እየቆራረጡ የሚሰሩ እና ከዛም በገንዘብ የሚደራደሩ ብዙ አሉ።
በየዓመቱ የማህበራዊ ትስስር ገጾች ተጠቃሚዎችን ቁጥር ሪፖርት ይፋ የሚያደርገው ዊአር ሶሻል የተሰኘ ድረገጽ ባለፈው ሳምንት ባወጣው የ2024 ሪፖርቱ የተጠቃሚዎች ቁጥር ከ5 ቢሊዮን ማለፉን አስታውቋል። ይህም ከዓለም ሕዝብ ከ60% በላይ የሚሆነው የማህበራዊ ትስስር ገጽ አማራጭን ይጠቀማል እንደማለት ነው። በተጠቃሚዎች ብዛትም ፌስቡክ፣ ኢንስታግራም እና ቲክቶክ እንደ ቀደም ተከተላቸው ቀዳሚዎቹ እንደሆኑ ሪፖርቱ አስፍሯል። የማህበራዊ ትስስር ገጾች አሁናዊ ሚና ሀገርን ከማፍረስ ጋር አያይዘው የሚመለከቱት ሊቀ ትጉሃን ቀሲስ ታጋይ 7 የሃይማኖት ተቋማት በአባልነት የሚገኙበት ጉባኤውም ስላደገው እንደመከረበት ይናገራሉ።
ሀገርን የገነባ ነው ልል አልችልም። ሀገርን እያፈረሰ ያለው አንዱ በዚህ በማህበራዊ ትስስር ገጽ ውስጥ የሚተላለፉ የጥላቻ ትርክቶች፣ ንግግሮች፣ መሰዳደቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባላግባብ የተያዙ የሶሻል ሚዲያ ገጾች ናቸው ለዚህ ሁሉ እንደዳረጉን እንደ ጉባኤ በትክክል እናምናለን። አንደኛ ከአስተምሯችን አንጻር ምንድን ያተረፍ ነው? በዚህ ልክ ህብረተሰቦቻችንን የአማኝ ሀገር ነው ይባላል። ማለትም በአንድም በሌላም 98-97% አማኝ ያለባት ሀገር ነች ኢትዮጵያ። አሁን በዚህ ልክ ነው ወይ አማኙ እያደረገ ያለው? የሚያምን ፈጣሪውን የሚያከብር ለፈጣሪው የሚገዛ ህዝብ እንዲህ ያደርጋል ወይ ብለ በማጠብቅበት ሁኔታ የክተት አዋጅ፣ የግደል አዋጅ፣ የአጥፉ እንጠፋፋ አዋጅ የሚያውጁት በዩቲዩብ እና በሶሻል ሚዲያ ነው። ከዚህ አንጻር እንዴት ነው የሶሻል ሚዲያውን ለበጎ ነገር እንዴት እናውለው? ከጥላቻ እንዴት እንውጣ? ከብሽሽቅ እንዴት እንውጣ? በእንቅርት ላይ ጆሮ ደግፍ። ኢትዮጵያ ባለባት በተለያዩ የእርስ በርስ ጦርነቶች ውስጥ እንደገና ደግሞ እንደዚህ አይነት መበሻሸቆችና ጥላቻ ንግግሮች ተጨምረው ኢትዮጵያን እንዴት ነው ወደ ቀደም ወደ ሌላው ትውልድ ማሻገር ምንችለው? እንዴት ከዚህ አዙሪት ውስጥ መውጣት አንችልም? የሚሉ ጉዳዮችን ተደጋጋሚ እንደ ጉባኤያችን እያነሳን በተለይ ከሃይማኖት አባቶች እና ከሃይማኖት ተቋማት የሚጠበቀውን ስራ እኛ እንዴት ነው ንጹህ ነን ወይ የሚሉትን ለምን አባቶች አካባቢም እንደዚህ አይነት ችግሮች አንዳንድ ጊዜ በጣም ከጫፍ የወጣ ያፈነገጠ አካሄድ የሚታዩባቸው አባቶች አንዳንድ አባቶች አሉ። ከወጣቱም ባልተናነሰ ማለት ነው።
ኢትዮጵያን ጨምሮ በዓለም ላይ ደንበኞቹ የደሩላቸው የማህበራዊ ትስስር ገጾች አዎንታዊ ሚናም ሊዘነጋ አይገባም የሚሉት ደግሞ በዋቸሞ ዩኒቨርሲቲ የስነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷለም አሰፋ ናቸው።
ብዙ ወጣቶች የስራ እድል ፈጥረውበታል፣ የገቢ ምንጭ አግኝተውበታል፣ ለህብረተሰቡ የመረጃ ተደራሽነትን የበለጠ አስፋፍቷል። ግለሰቦች መረጃ፣ ትምህርታዊም ሌሎች መልካም ጥሩ የሚባሉ መረጃዎችን ለህብረተሰብ ማድረስ እንዲችሉ ምክንያት ሆነዋል። ሰዎች ወይንም ግለሰቦች በተለያየ ጊዜ ሲቸገሩ ወይንም የተለያየ ጉዳይ ሲገጥማቸው በእነዚህ ማህበራዊ ሚዲያዎች ላይ የድጋፍ ማሰባሰቢያዎች ይደረጋሉ። ይሄ በጣም መልካም ነገር ነው። ለሀገርም የተለያዩ አይነት መሰባሰቦች፣ ማህበራዊ መረባረቦች ሲያስፈልጉ በእነዚሁ ሶሻል ሚዲያዎች ላይ በርካታ ስራ ይሰራል።
እንደ አውሮፓውያን አቆጣጠር በ2023 የኢትዮጵያ ኢንተርኔት ተጠቃሚ ቁጥር ከ20.8 ሚሊዮን ያላነሰ እንደነበረም የዊአር ሶሻል አጋር የሆነው ዳታ ሪፖርተር የተሰኘ ተቋም ያጠናቀረው መረጃ ያሳያል። በየአመቱ ያለው እድገትም 16.7% መሆኑንም ሪፖርቱ ገልጿል። ከዚህ ውስጥ 6.4 ሚሊዮን ወይም ከአጠቃላይ ህዝብ 5.1% ያሉ የማህበራዊ ትስስር ገጽ አማራጭ ተጠቃሚ እንደሆነ ይታመናል። አሁን ላይ ጉዳታቸው እያመዘነ መጥቷል በሚለው ሀሳብ የሚስማሙት አቶ አንዷለም ይህም በአብዛኛው ከአጠቃቀም ችግር የሚነሳ ነው ይላሉ። በዚህም ምክንያት እየደረሱ ያሉ ማህበራዊ መዛነፎችም በስተዋል ሲሉ ይናገራሉ።
እንደሚታወቀው የኛ ሀገር ማህበረሰብ ጠንካራ ሃይማኖታዊና ባህላዊ እሴቶች ያሉት ማህበረሰብ ነው። አብዛኛው የዕለት ተዕለት ህይወታችንም በእነዚህ ሃይማኖታዊና ባህላዊ እሴቶቻችን ከሚቀዱ ህግጋት በእነዚህ ህግጋት የሚመራ ነው። ነገር ግን ወደ ሶሻል ሚዲያው ስንሄድ እነዚህ ህግጋቶች ወይንም ማህበራዊም ሃይማኖታዊ ህግጋቶችን በሙሉ የጣሱ ኢንሲደንሶችን ነው የምናየው። ለምሳሌ የቤተሰብን ጉዳይ፣ የትዳር ፍቺን ጉዳይ፣ የፍቅር ህይወትን ጉዳይ፣ ይሄ በጓደኛ በቤተሰብ በትዳር አጋር ዘንድ ብቻ ሊያዙ የሚገባቸውን መረጃዎች ወይንም እስከናካቴው ማን ለማንም ማጋራት የማይገቡንን የትዳር፣ የጤና፣ የቤተሰብ ጉዳዮችን አደባባይ ላይ የማውጣት ነገሮች አሉ። የእነዚህ ማህበረሰባዊ ጉዳታቸው እጅግ ከፍተኛ ነው። ቢኮዝ እንደ ሀገርን ታንጸን ጠንካራ ማህበራዊ እሴት ይዘን የኖር ነው በእነዚህ ኢትዮጵያ ባላት እጅግ መልካምና ጥሩ በሚባል ሃይማኖታዊና ባህላዊ እሴቶች ነው። ይሄ ግን ወደ ሶሻል ሚዲያው ስንሄድ እጅግ ተፋልሶ እናያለን። ይሄም በባህላዊ ዳኝነት የሚፈቱ የቤተሰብ ችግሮችን፣ በቤተሰብ ስብሰባዎች ላይ የሚፈቱ ማህበረሰባዊ ጉዳዮችን በሙሉ ትቶ ወደ ሌላኛው ወደ ምናባዊ ወደሆነ ዓለም የመሄድ ነው። ይሄ እንደ ሀገር አጠቃላይ ባህላዊ መፋለስን ወይንም የማህበረሰባዊ እሴት መፋለስን ያስከትላል።
በርካታ ማንያን ያላቸው የሃይማኖት ተቋማት በማህበራዊ ትስስር ገጽ አማራጮች አጠቃቀም ላይ የሚስተዋሉ ችግሮችን በአስተምሮቻቸው እንደሚያቃኑ ይጠበቃል የሚሉት ሊቀ ትጉሃን ቀሲስ አጋ የታደለ ጅምር ስራዎች ስለመኖራቸውም ይናገራሉ።
ከማህበራዊ ግንኙነት አንጻር ትውልዱ እንዴት ይጠቀም፣ ማህበራዊ ሚዲያን ለበጎ ነገር ለፖዘቲቭ ነገር እንዴት ይጠቀም የሚሉ ጉዳዮችን ይዘው እየተሰሩ ያሉ አንዳንድ ጅምሮች አንዳንድ ቤተ እምነቶች ጋር አይቻል ነው። ያንን ግን በስፋትና በጣም በእቅድ በተደገፈ መልኩ ሁሉም እንዲዳረስ ከማድረግ አኳያ የጋራ ውይይቶች ሊፈልጉ ይችላሉ።
የዋቸሞ ዩኒቨርሲቲ መምህሩ አቶ አንዷለም አሰፋ በኢትዮጵያ ህጻናትና አዳጊዎች ወደ ማህበራዊ ትስስር ገጽ አማራጮች እንዲመጡ የሚደረግበት መንገድም የማህበረሰብ መዛባት እያስከተለ ነው ይላሉ።
ህጻናትን ወይንም ለአቅመ አዳም ያልደረሱ ልጆችን አምጥተው ሚዲያ ላይ የሚጠቀሙ አካላትም አሉ። እነዚህ ህጻናት በሚያደርጉት ድርጊት ወይንም የአዋቂ ጥያቄ ተጠይቀው በሚሰጡት ምላሽ ላይ አዋቂዎችን በማዝናናትና እዛ ላይ የሚገኝን ገንዘብ ታርጌት በማድረግ ከፍተኛ የሆነ የማህበረሰብ መዛባትን እያስከተለ ነው። ቢኮዝ ልጆች በባህላዊ እሴት፣ በቤተሰብ ቁጥጥር፣ በሃይማኖት፣ በትምህርት ቤት ነው ማደግ የሚገባቸው። አሁን ላይ የምናየው ግን ከፍተኛ የልጆች አስተዳደግ ላይ ኢትዮጵያ ውስጥ ትልቅ ማህበራዊ መዛባትን እያስከተለ እንደሆነ እመለከታለሁኝ።
የኢንፎርሜሽን ቴክኖሎጂ ባለሙያው ደግሞ ተጠቃሚዎቹ የሚያዩዋቸው ይዘቶችን በመለየትና ሀገራዊ ጉዳት የሚያስከትሉትን ይዘቶች ባለማበረታታት ችግሩን መፍታት እንደሚቻል ያምናል።
ተጠቃሚዎቹ ሆነው በእጃችን ላይ ያለ የራሳችን ልንጠቀምበት የሚችል ኃይል አለ። እንደዚህ አይነት መጥፎ ነገር የሚያስተላልፉ ሚዲያዎችም ይህንን ተመልካች ቁጥራቸው እንዲቀንስ ለማድረግ አለመግባት፣ አለማየት፣ ሼር አለማድረግ ለሌላ ሰው ያንን ብዙ ሰዎች በሚያደርጉበት ያንን በሚከተሉበት ጊዜ ስሩ ታይም ከጊዜ በኋላ እነዚህ አይነት ውሸትና መጥፎ ነገር የሚያስተላልፉ ሚዲያዎች ተመልካቻቸው እየቀነሰ እየከሰሩ ይመጣሉ። ያ በኮንሱመሩ ሳይድ ልናደርገው የምንችል ነው፣ ግን ያ ብቻ በቂ ነው ብዬ አላስብም። መንግስታት እና ሬጉላቶሪ ቦዲዎች የሚገባውን መመሪያና ክትትል ማድረግ ይኖርባቸዋል።
የሶሻል አንትሮፖሎጂ መምህሩ አቶ አንዷለም አሰፋ በበኩላቸው እንደ መፍትሄ የሚጠቁሟቸው ምክር ሀሳቦች እንደሚከተለው ያስረዳሉ።
የመጀመሪያው ግንዛቤ መፍጠር ነው። ይሄ ዲጂታል ሊትሬሲ የምንለውን ጉዳይ በሚገባ ለልጆች በትምህርት ቤት ካስፈለገ ይሄ ምንድን ነው ኢንክሉሲቭ ኤጁኬሽን በሚባለው መልኩ ስለ ማህበራዊ ሚዲያ አጠቃቀም ግንዛቤ እንዲኖራቸው፣ ኃላፊነት በተሞላው መልኩ ወደፊት እንዲጠቀሙ ትምህርት ቤት ውስጥ መስጠት ካስፈለገ እስከዛ ድረስ ማካተት የሚያስፈልግበት ሁኔታ ላይ ያለን ይመስለኛል። ሌላኛው መፍትሄ ብዬ ማስበው ህጋዊ ስርዓቶችን ይሄ ምንድነው ሪጉላቶሪ ፍሬምወርኮች ያስፈልጉናል። ከእድሜ አንጻር፣ ከይዘት አንጻር፣ ከኮንተንት አንጻር እነዚህን የሚቆጣጠር አካል ልጆችም ለዚህ ተጋላጭ እንዳይሆኑ የሚጠብቁ ህጎችና ስርዓቶች ያስፈልጉናል። ከፍተኛ የሆነ ባህላዊ እሴትና አብሮ መኖርን እያፋለሰ ስለሆነ የዚህን ጉዳት ይሄ እያመጣ ያለውን መልካምም ይሁን አሉታዊ ጎኑን ሰፊ ጥናቶችን፣ ምርምሮችን አድርጎ ኢቪደንስ ቤዝድ የሆነ መፍትሄ ለማምጣት ሰፋ ያሉ ጥናቶች፣ ምርምሮች ያስፈልጋሉ። በዛም ላይ ተመስርቶ መረባረብና በርካታ ስርዓትን መፍትሄዎችን ማድረግ ያስፈልጋል ብዬ አስባለሁ። ይሄ ለነገ የሚባል ጉዳይ አይደለም።
ዌአር ሶሻል የተሰኘው ድረገጽ ባወጣው የ2024 ሪፖርቱ በአዲሱ ዓመት የማኅበራዊ ትስስር ገጽ አማራጮች አዲስ ተጠቃሚዎች ቁጥር በ5.6% እድገት አሳይቷል። ከአጠቃላዩ 5 ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክ እና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆነውን ተጠቃሚ ያስተናግዳሉ። የአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን አመሰግናለሁ። ዩኒቨርሲቲ ኦፍ ዘ ፒፕል እንደ አውሮፓውያኑ አቆጣጠር በ2009 ተመስርቶ በ2014 እውቅና ማግኘት የቻለ ከፍተኛ የትምህርት ተቋም ነው። ይህ የብዙዎችን ግብ ስኬታማ ያደረገ የዩናይትድ ስቴትስ ግብረሰናይ ተቋም በዓለም ዙሪያ ከ200 ሀገራት የመጡ 140 ሺህ ተማሪዎችን ማስተማር የቻለ ተቋም ነው። የማክሲም አዳምስን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች።
ካታሪና ጉልቦቼንኮ ከማይኮሊቭ ዩክሬን የመጣችው። ሩሲያ ዩክሬንን ስትወር ካታሪና ለመመረቅ 3 ወራት ብቻ ነበር የቀሯት። ሁሉም ሰው ከተማውን በሽብር እየለቀቀ ነው። ሁሉም ንግዶች ተዘግተዋል። በግልጽ ሁሉ ነገር ቆሟል። ካታሪና ግን መኖሪያ ከተማዋ በቦምብ እየተደበደበ ዲግሪዋን ለመጨረስ ስትሰራ ነበር። ዩኒቨርሲቲ ኦፍ ዘ ፒፕል ባይኖር ኖሮ ሁሉም ነገር ቀውስ ነበር። በዩናይትድ ስቴትስ የተከፈተው ዩኒቨርሲቲ ኦፍ ዘ ፒፕል ከክፍያ ነጻ የሆነ የድረገጽ ዩኒቨርሲቲ በመባል የግብረሰናይ ድርጅት ፍቃድ እውቅና አግኝቷል። ይሁን እንጂ ዩኒቨርሲቲው ሙሉ ለሙሉ ነጻ አይደለም። ተማሪዎች ለሚወስዷቸው ክፍለ ጊዜያቶች ከ140 እስከ $400 ድረስ ያስከፍላል። የመጀመሪያ ዲግሪ ለመያዝም እስከ $5,000 የሚያስከፍል ሲሆን ሁለተኛ ዲግሪ ላይ ዋጋው ይቀንሳል። በጎርጎሮሳውያኑ 2022 ይፋ የተደረገው የምርጥ ኮሌጆች መረጃ በዩናይትድ ስቴትስ የህዝብ ኮሌጆች የአራት ዓመት የመጀመሪያ ዲግሪ ትምህርት ለመውሰድ እስከ $9,600 ድረስ እንደሚያስከፍል አስታውቋል። እንደ አውሮፓውያን አቆጣጠር በ2009 በአሜሪካዊ እስራኤላዊ የንግድ ሰው የተከፈተው ዩኒቨርሲቲ ኦፍ ዘ ፒፕል በዩናይትድ ስቴትስ እና በዓለም ዙሪያ ያሉ ተማሪዎችን ይቀበላል።
እዚህ ዩናይትድ ስቴትስ ውስጥ መኖሪያ ቤት የሌላቸው ሰዎች አሉ። ሰነድ አልባ ተማሪዎች አሉን። ከቤታቸው ሆነው ልጆች የሚያሳድጉ እናቶች አሉ። በተጨማሪም ደግሞ እጅግ አስከፊ ከሆኑ ስፍራዎች የመጡ ሰዎችም አሉን።
አፍጋኒስታዊቷ ስደተኛ ከድጃ አሚኒ በአሁን ሰዓት በአልባንያ እየኖረች ሲሆን ወደ ዩናይትድ ስቴትስ ለመምጣት ቪዛዋን በመጠባበቅ ላይ ትገኛለች። የከድጃ አባት ለአፍጋኒስታን መንግስት ይሰሩ ስለነበር ከታሊባን ወደ ስልጣን መምጣት በኋላ ቤተሰቡ ሀገር ለቆ ለመሰደድ ተገዷል። ከድጃ በአሁን ሰዓት ታሊባን የከለከላትን ትምህርት የቀጠለች ሲሆን ለሌሎችም እየሰራች ትገኛለች።
ሌሎች የአፍጋን ሴቶች መጥተው መማር አይፈልጉም። ስለዚህ ከቤታቸው ሆነው እንዲማሩ በበጎ ፈቃደኝነት ድረገጹ ላይ ማስተማር ጀመርኩ። በተጨማሪም ጠቃሚ የሆኑ መረጃዎች የት እንደሚገኙ ማስተማር ጀምሬያለሁ። ትምህርት መሰረታዊ መብት በመሆኑ ሁሉም ሰው እድሉ ሊኖረው ይገባል ብዬ አምናለሁ። ያንን እያደረግን ያለ ነው። ለሁሉም ሰው ተደራሽና ተመጣጣኝ መሆን የሚችል የከፍተኛ ትምህርት ስርዓት አዘጋጅተናል።
በአሁን ሰዓት ዩኒቨርሲቲ ኦፍ ዘ ፒፕል ከ200 ሀገራት የተውጣጡ 130,000 ተማሪዎች ይማሩበታል። 26,000 የሚሆኑ ሰራተኞችና በጎ ፈቃደኞች ያሉት ሲሆን በንግድ አመራር፣ በኢንፎርሜሽን ቴክኖሎጂና በጤና ሳይንስ እንዲሁም ደግሞ በሌሎች የትምህርት ዘርፎች ያስተምራል። ሻይሬ ሼፍ የዩኒቨርሲቲው ፕሬዚዳንትና መስራች ናቸው።
ትምህርት መሰረታዊ መብት በመሆኑ ሁሉም ሰው እድሉ ሊኖረው ይገባል ብዬ አምናለሁ። ያንን እያደረግን ያለ ነው። ለሁሉም ሰው ተደራሽና ተመጣጣኝ መሆን የሚችል የከፍተኛ ትምህርት ስርዓት አዘጋጅተናል።
ዩኒቨርሲቲ ኦፍ ዘ ፒፕል እንደ ኤደንብራና ማክጂል የመሳሰሉ ግንባር ቀደም ዩኒቨርሲቲዎች ጋርም ይሰራል። በተጨማሪም ከቢል ኤንድ ሜሊንዳ ጌትስ ፋውንዴሽን እንዲሁም ደግሞ ከግዙፎቹ የቴክኖሎጂ ተቋማት ኢንቴልና ጉግል ድጋፍና እርዳታ ይደረግለታል።
እድን እናመሰግናለን። በመቀጠል ደግሞ ወደ ምስራቅ አውሮፓ ቦስኒያ እናቀናለን። ቦስኒያ ወደ አውሮፓ ለመሻገር በሚያደርጉት ጥረት መካከል ሕይወታቸውን ያጡ አፍሪካውያን ወጣቶችን የምትዘክርበትን ሂደት እንመለከታለን።
ቦስኒያንና ሰርቢያን በሚያዋስነው ድሪና ወንዝ ዳርቻ ላይ ባሉ የቦስኒያ ከተሞች ጠንከር ያሉ የመቃብር ምልክቶች የተሰሩላቸው በርካታ መቃብሮች ይታያሉ። ባለፉት አመታት ምዕራብ አውሮፓ ለመሻገር ሊሞክሩ ወንዝ ውስጥ ሰጥመው ለቀሩ ፍልሰተኞች የተሰራ ቋሚ የማረፊያ ስፍራ ነው። በቦስኒያ ድንበር በኩል ከወንዝ ውስጥ የወጡት አስከሬኖች አብዛኞቹ ከመቆየታቸው ብዛት ተበላሽተው የተገኙ ናቸው። የአስከሬን ምርመራ ይደረግና ማንነታቸው የማይታወቅ ተብለው ይቀበራሉ። አገር ቤት ጥለውት የተጓዙት ቤተሰብና ወገን ስለማረፋቸው የሚያውቀው ነገር አይኖርም። አስከሬን የሚወስድም የለም። በጀጂና በመትባል ትንሽ የቦዝኒያ ከተማ ያደጋ ሰለባዎች ፍለጋና እርዳታ አገልግሎት ሹሙ ኔራድ ጆቫኖቪች እንዳሉት አስከሬኖቹ ከመበላሸታቸው ብዛት የሟቾቹን እድሜ በአስከሬን ምርመራ ብቻ እንጂ ለማወቅ አይቻልም።
2016 ጀምረን አልፎ አልፎ ከወንዝ ውስጥ የማን እንደሆኑ የማይታወቁ አስከሬኖችን እናወጣ ነበር። በ2018 ግን እየበዛ ሄደ። አሁን በየአመቱ እስከ 10 አስከሬኖች ከወንዝ ውስጥ እናወጣለን። ትክክለኛውን ቁጥር በእርግጠኝነት ባላውቅም እስካሁን ከድሪና ወንዝ ከ40 እስከ 50 ሳናወጣ አልቀረንም።
የተሻለ ኑሮ ፍለጋ ወደ አውሮፓ ሲጓዙ ወንዝ ውስጥ የቀሩት 41 ፍልሰተኞች አስከሬኖች ያረፉበት ቦታ ላይ የነበሩት እየፈራረሱ ያሉ የእንጨት ምልክቶች ተነስተው አሁን ጠንከር ያሉ በእብነበረድ የተሰሩ ሐውልቶች ቆመውላቸዋል። ሁሉም እንደ አውሮፓውያን አቆጣጠር ከ2017 ወዲህ ከድሪና ወንዝ ውስጥ የወጡና በሶስት ከተሞች ተቀብረው የነበሩ ናቸው። ፍልሰተኞች ቦዝኒያ የሚደርሱት በደቡብ ምስራቁ በኩል ሰርቢያንና ሞንቴኔግሮን በሚከፍለው ጥቅጥቅ ደንና ወንዞች በኩል አልፈው ነው። ከዚያ በኋላ ነው ቦዝኒያን ከአውሮፓ ህብረት አባሏ ከክሮኤሽያ ጋር ወደሚያዋስነው የቦዝኒያ ሰሜን ምዕራብ ጠርዝ ለመድረስ የእግር ጉዟቸውን የሚያያዙት። ቦዝኒያ መጀመሪያ ላይ ፍልሰተኞቹን ለማስጠለል እምብዛም ፍላጎት አልነበራትም። እናም በሺዎች የሚቆጠሩ ወንዶች፣ ሴቶችና ህጻናት በየቦታው መጠለያ እየቀለሱ በጉስቁልና በመኖር ምዕራብ አውሮፓ የሚደርሱበትን እድል ይጠባበቃሉ። ዶክተር ቪዳት ሲሚክ ከወንዝ ውስጥ ከተገኙት አስከሬኖች ውስጥ 40 የሚሆኑትን መርምረዋል። ሰጥመው የቀሩ ብዙዎች አሉ። ከአስከሬኑ የተወሰዱ ናሙናዎች ለስድስት ወር ጊዜ መቀመጥ አለባቸው፣ ድንገት ቤተሰብ መጥቶ ማመሳከሪያ መረጃ ቢፈለግ በሚል ነው። የእነዚህ ሰዎች ናሙናዎች ማንነታቸው የማይታወቅ ተብለው ተመዝግበው ይቀመጡ እንጂ አባትና እናት፣ ወንድም እህት አላቸው ያሉት ዶክተር ቪዳክ ሲማክ ናሙናዎቹ መቀመጥ ያለባቸው ለስድስት ወር ብቻ ቢሆንም እሳቸው ግን ረዘም ላለ ጊዜ እንደሚያስቀምጡ ተናግረዋል።
እያንዳንዱን መረጃ ማጋራት አይገባኝም፣ ግን እያንዳንዱ የእነዚህ ሰዎች አስክሬን ለሀገራቸው መሬት፣ ለተወለዱበት ከተማ፣ ለመንደራቸው መብቃት አለበት የሚል እምነት ስላለኝ ነው።
ሁሉም አስክሬኖች የዘረመል ናሙና ምርመራ እንዲደረግላቸው የሚያስገድድ ደንብ እንዲወጣ ሌላ ሀገር ያሉ ሰዎች ባልካን ሀገሮች ውስጥ ደብዛቸው የጠፉባቸውን ቤተሰቦቻቸውን የሚፈልጉበት የኢንተርኔት መረጃ ቋትም እንዲፈጠር ዶክተሩ ጠይቀዋል። አስክሬኖቹ ላይ ያሉ ምልክቶችና ጠባሳዎችንም ይመዘግባሉ። በሱት ልብስ ላይም ቆርጠው ያስቀምጣሉ።
የሁለቱ ወጣቶች አስክሬኖች አፍጋኒስታን ውስጥ የመጨረሻ ማረፊያቸውን ማግኘታቸውን የሚያሳየውን ፎቶግራፍ ስመለከት እጅግ ረካሁ። ምክንያቱም እነዚህ ሁለት ሰዎች ለአገራቸው አፈር በቅተዋልና።
በስደት ጉዞ ላይ ያሉ ደብዛቸው የጠፋባቸውን የሚወዷቸውን ሰዎች ፍለጋ የሚመጡ ቤተሰቦችን መርዳት ያስደስተኛል ብለዋል ዶክተር ቪዳክ።
አለመታደል ሆኖ በጂሊና ከተማ ውስጥ የተቀበሩ ማንነታቸው የማይታወቅ ብዙ ፍልሰተኞች አሉ። በክብር የሚያርፉበት ቦታ ልናዘጋጅ ይገባል ብለን ስላመንን ነው። ምክንያቱም እነዚህ ሰዎች ከኛ በምንም አይለዩም። በሰብአዊ ፍጡራንነታችን ሁላችንም አንድ ነን።
የቦዝኒያ ከተሞች አስተዳደሮች እና የቀብር አስፈጻሚ ድርጅቶች እንዲሁም ሌሎችም የእሳቸውን ሀሳብ የደገፉላቸው ሲሆን ቢሮው ኦስትሪያ ቪየና ውስጥ የሆነው የሰብአዊ መብት ድርጅት ባልካን ራውት የገንዘብ ድጋፍ አድርጓል። በየልጂና ከተማ ውስጥ የሚገኘው መካነ መቃብር የፈራረሱት የእንጨት ምልክቶች ተወግደው በጥቁር እብነበረድ በተሰሩ ምልክቶች ተተክቷል። ከነህልማችሁ ድሪና ወንዝ ውስጥ የቀራችሁትን ስደተኞች ፈጽሞ አንረሳችሁም የሚል ጽሑፍ የሰፈረበት የእብነበረድ መታሰቢያ ሐውልትም ቆሞላቸዋል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። ከነገ ሰው ይበለን።